ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 5 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
አዳነች ፍስሐዬ ነን።
የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራር ላይ ጣልቃ ሲገቡ ቆይተዋል ሲሉ የሶማሌ ክልል ፕሬዚደንት አብዲ ሙሐመድ ዑመር አብዲ ኢሌም ተብለው ይታወቃሉ አስታወቁ።
በአዲሱ ለውጥ ጉዞ እቅራችን መሰረት በማድረግ እሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማድረግ ይቅር እንባባል የሚለው ማለት ነው። ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ ቀን አንድም በኦኤንኤፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ እንባባል በዚሁ እንደመር እና በፍቅር የሚለው እንዲፈቱ አድርገናል።
ከክልሉ ፕሬዝዳንት ይደርስብናል ባሏቸው ጫናዎች ወደ አዲስ አበባ ተፈናቅለው እንደሚኖሩ የገለጹ ወጣቶች ወኪል ነኝ ያለው ዑስማን መሪ የፕሬዝዳንቱ ንግግር ውሃ ያነሳም ይላል።
የሚታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ከዚህ የተፈናቀሉ አዲስ አበባ ላይ ያሉት ሸማግሎች፣ መሆር ሸማግሎች፣ የሀገር ሸማግሎች አሉ፣ አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ ስለዚህ አሁን እነሱ አሁን ትላንትና ስለ አሁን እኛ ድሮም ሶማሌና ኦሮሞ የሚያጋጨው እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም የለም ነው ብለው
በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የመላው አማራ ህዝብ ድርጅት መኢህድ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የይቅርታ የምክክርና የሽግግር ሰላማዊ ጥሪ የሚደግፍ መሆኑን ሰሞኑን በጽሑፍ ባወጣው መግለጫ አስታወቀ። የድርጅቱ መግለጫ አክሎም በአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው የቀረበውን ጥሪም መኢህድ ሙሉ በሙሉ በመቀበል ለኢትዮጵያ ሰላምና መረጋጋት ታላቅ ኃይል የሆነው ለአማራ ህዝብ የህልውናና የማንነት ጥያቄዎች ሰላማዊ መፍትሄ ያገኙ ዘንድ ከለውጥ ኃይሎች ጋር በመነጋገር ለመስራት ወስኛሉ ብሏል። አሉላ ከበደ መግለጫውን ተከታትሎ ዘገባ አጠናቅሯል።
ባለፈው 27 ዓመት ውስጥ ካየነው ሂደት አንጻር ስናይ አሁን ዶክተር አብይ ህዝቡን ችግር የተረዱና ይሄ ችግርም ደግሞ ዘላቂ መፍትሄ ካላገኘ ወደፊት የሀገራችን ህልውና የህዝቧም አንድነት አጠያቂ መሆኑን ተገንዝበው ያለውን ችግር በማመን ለህዝብ ያንን ግልጽ በማድረግ ይቅርታን መሰረት ያደረገ የለውጥ ሂደት ውስጥ ተስፋ የጫረ መሆኑ መኢህድም ምንም እንኳን የአማራ ጥያቄዎች ተመለሱበት ሂደት ባናይም የለውጡ ግን አካል ሆኖ ይሄንን ነገር ውጤታማ እንዲሆን ማድረግ አማራጭ የሌለው ምርጫ መሆኑን በመረዳት አንደኛ ያሰማንበት ጉዳይ ይሄ ነው። ሲስተማቲክ የሆነ ስልታዊ የሆነ ጥቃት ነው ስንል በራሱ አሁን አማራን ባይኔ ባለውን ወስድ አማሮች አይደሉ ውስጥ ያሉት እና የአማራውን ኢንተረስት የሚከንትን አማራውን ለእድገት ለተሸገር የሚያድርጉ አማራውን አሉን የሚገሉ አቱን የሚበትኑ ምንም አይነት ነገር እንዳይኖረው ህጉ ራሱ የተቀረጸው አማራ እንደ አንድ ህዝብ እንዳይሄድ ነው።
በደብረ ማርቆሱ ግጭት በሁለት ሰዎች እንዲሁም በሶስት ሆቴሎች፣ በሁለት የፋይናንስ ተቋማት፣ በአንድ የግል ቤትና በአስር ተሽከርካሪዎች ላይ ጉዳት መድረሱን የክልሉ መንግስት አስታወቀ። የብሔረ አማራ ዲሞክራሲያዊ ንቅናቄ ነባር ታጋይ አቶ በረከት ስምዖን በከተማው አንድ ሆቴል አርፈዋል መባሉ ያስቆጣቸው ወጣቶች ትናንት ወደ ሆቴሉ ሄደው አስወጧቸው አሊያም ገብተን እንፈትሻለን በሚል ግጭት መነሳቱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ግጭቱን በተመለከተ በፌስቡክ ገጻቸው ላይ ዛሬ ባሰፈሩት መልእክት ወጣቶች ራሳቸውን ከጥፋት እንዲቆጥቡ ጥሪ አቅርበዋል። አያይዘውም በተለያዩ አካባቢዎች ተመሳሳይ ግጭቶች እንዲስፋፉ የማድረግ ዘመቻ መኖሩን ጠቁመው የአማራ ክልል ህዝብ ለውጡን ከእጁ ለማስወጣት የሚደረገውን ጥረት በንቃት ሊመክት ይገባል ሲሉ አሳስበዋል። በሌላ በኩል የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው በክልሉ ምክር ቤት ስብሰባ ማጠናቀቂያ ሪፖርታቸው በአማራ ክልል ሰላም እንዳይሰፍን የሕግ የበላይነት ተጥሶ ሥርዓት አልበኝነት እንዲነግስ የደገፍነው ለውጥ እንዲጠፋ የሚፈልግ የውጭ ኃይል የለም በአማራ ክልል ሰላም እንዲናጋ ህወሓት ምክንያት ሊሆን አይችልም ጥፋቱም ልማቱም የሚወሰነው በእኛ ነው ብለዋል።
በደቡባዊ ኢትዮጵያ ለ800,000 ሰው መፈናቀል ምክንያት የሆኑ የጎሳ ግጭቶች ሰብአዊ ቀውስ እንዲባባስ አድርገዋል ሲል ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። ተፈናቃዮቹ ምግብ፣ ንጹህ ውሃ፣ መጠለያና ሌሎችም አስፈላጊ የሆኑ መሰረታዊ አቅርቦቶች እንደሌሏቸው ኮሚቴው አስታውቋል። የዓለም አቀፍ ቀይ መስቀል ኮሚቴ ዛሬ ያወጣውን መግለጫ ቆንጅት ታዬ ታቀርባለች። ተፈናቃዮች ምግብ፣ ንጹህ ውሃና መጠለያ እንዲሁም ሌሎች መሰረታዊ አቅርቦቶች ችግር ላይ እንዳሉ ነው ICRC ዛሬ ባወጣው መግለጫ ያሳሰበው። ይህ ቀውስ ፈጽሞ የዓለም አቀፉን ማህበረሰብ ትኩረት አላገኘም ያሉት የዓለም አቀፍ ቀይ መስቀል ኮሚቴው ገምጋሚ ቡድን መሪ ሽሪን ሃናፊ የዚህ ቸልታ ውጤት ደግሞ እጅግ አስከፊ እንደሚሆን አሳስበዋል። ሰብአዊ እርዳታዎች በአፋጣኝ ተጠናክረው እንዲደርሱ ካልተደረገ በስተቀር በተለይ በክረምቱ የዝናብ ወቅት በተፈናቃዩ ህዝብ ላይ የተመጣጠነ ምግብ ጉዳትና የበሽታዎች መቀስቀስ አደጋ ሊከሰት እንደሚችል አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር ሆኖ በጌዲዮና በምዕራብ ጉጂ ዞኖች በተቀሰቀሱ ግጭቶች የተፈናቀሉ ብዛት ያላቸው ሰዎች ከተጠለሉባቸው አካባቢዎች አንዱ የሆነውን የጌዲዮ ዞን ኮቾሬ ወረዳ መጎብኘቱን መግለጫው አመልክቷል። የግጭቱ ተፈናቃዮች መሰረታዊ ሰብአዊ ክብር በጎደለው ሁኔታ እንዳሉ የገለጹት የICRC ገምጋሚ ቡድን መሪ ሽሪን ሃናፊ በየትምህርት ቤቱ በመስሪያ ቤት ህንጻዎችና አብያተ ክርስቲያናት ካለምንጣፍና ብርድ ልብስ ባዶ ወለል ላይ እንደሚተኙና በቂ ምግብና ውሃም እንደማያገኙ ነው ያስገነዘቡት። የዓለም አቀፍ ቀይ መስቀል ኮሚቴና የኢትዮጵያ ቀይ መስቀል ጌዲዮ ዞን ኮቼሬ ወረዳ ላይ ለተጠለሉ 100,000 ተፈናቃዮች የሚውል እርዳታ እንደሚሰጡ መግለጫው አመልክቷል። ለአካባቢው ክሊኒኮች መድኃኒትና ሌሎችም የጤና ጥበቃ አቅርቦቶችን እንደሚያድሉና የውሃ ማጠራቀሚያና የዝናብ መከላከያ ልባሶች እንዲሁም የውሃና የንጽህና አገልግሎቱን ለማሻሻል የሚጠቅሙ ቁሳቁሶችን ጨምሮ የተለያዩ እርዳታዎችን እናደርሳለን ብሏል መግለጫው።
የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጉባኤ ዛሬ ሲያበቃ ድል ማግኘታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ለምዕራቡ ወታደራዊ ህብረት የሚያስፈልገውን ገንዘብ የማቅረብ ዋናው ሸክም ዋሽንግተን ትከሻ ላይ ነው የሚያርፈው በሚል ካማረርኩ በኋላ ሌሎቹ የኔቶ አባል ሀገሮች መከላከያ ወጫቸውን ከፍ ለማድረግ ቃል ገብተዋል ብለዋል። ወታደራዊ ወጫቸውን ከፍ ለማድረግ ቃል ገብተዋል። አሁን ደስተኞች ነን፣ እጅግ ጠንካራ ኔቶ አለን ሲሉ ፕሬዝደንቱ ለጋዜጠኞች ተናግረዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግ ወታደራዊ በጀቱን ከፍ ማድረግ የሚያስፈልግበት አዲስ ድባብ መኖሩን ገልጸው የትራምፕ ማስተዋጽኦ አለበት ብለዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ግን በአውሮፓ የዘመን አቆጣጠር እስከ 2024 ዓመተ ምህረት ባለው ጊዜ ውስጥ በመጪዎቹ 5 እና 6 ዓመታት ማለት ነው የዛሬ 4 ዓመት በአውሮፓ የዘመን አቆጣጠር በ2014 ዓመተ ምህረት ከወሰኑት ከአጠቃላይ የሀገር ውስጥ ምርታቸው 2% ለመከላከያ በጀታቸው ለመመደብ ከተስማሙት በተለየ ሁኔታ ለመጨመር ቃል የገባ የኔቶ አባል ሀገር የለም ብለዋል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያው አቻቸው ቭላዲሚር ፑቲን ጠላቴም ወዳጅም አይደሉም ብለዋል። በመጪው ሰኞ ሄልሲንኪ ተገናኝተው እንደሚነጋገሩ ይታወቃል። ጠላቴም ወዳጅም አይደሉም፣ በሚገባ አላውቃቸውም፣ ሁለቴ ተገናኝተን በተነጋገርንበት ወቅት ግን በጥሩ ተግባብተናል ሲሉ ዛሬ ብራሰልስ በሚካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጉባኤ ጎን ባደረጉት ቃለ መጠይቅ ተናግረዋል። ትራምፕ አያይዘውም ፑቲን ተፎካካሪ ናቸው፣ ወዳጅ ሊሆኑ የሚችሉበት ጊዜ ሊኖር ይችላል፣ ነገር ግን በሚገባ አላውቃቸውም ብለዋል። ትራምፕ ከፑቲን ጋር ሲገናኙ ስለ ስትራቴጂያዊ መሳሪያ ቅነሳ ውል፣ ሩሲያ የመካከለኛው ርቀት ከየኒውክሌር ኃይሎች ውልን ስለመጣሷና አቻምና ዩናይትድ ስቴትስ በተካሄደው ምርጫ ጣልቃ ስለመግባቷ ጉዳይ አነሳለሁ ብለዋል።
ለዜና የተያዘው ሰዓት አበቃ። I'm ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 5 2010 ዓ.ም ምሽት ፕሮግራም ነው።
በአዲስ ሁኔታ አራታቸውን ያዘጋጁ ሰዎች ትንሽም ድፍረታቸውን ከሪዮት ዓለም ታማኝነት ወጣ አድርገው ህዝባዊና ልባዊ ሆነ ሁኔታ ያነጹ ሰዎች ናቸው። ይህንን አይነት ቻናል ይከፈሙትና ስበው ወደ ዳር ያደርሱት ይችላል የነበረ ይሄ ሁኔታ ነው። እንግዲህ እንደነ ዶክተር አብይ ያሉትን ኃይሎች ወደፊት ያመጣቸው
ወደፊት በሚጻፍ ታሪክ አሁን የተከፈተው ምዕራፍ ያለፈውን ምዕራፍ ዘግተን ወደ ሌላ ምዕራፍ የምንሸጋገርበት አመልካች ሂደት ሆኖ ይቀርባል።
የቀደሙት ፕሮፌሰር ገብሩ ታረቀኝ እርሳቸውን ተከትሎ የሰማችኋቸው ፕሮፌሰር ሹመት ሲሻኝ ናቸው። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ዛሬ በሚጀመረው ተከታታይ ውይይት ይመለሳሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያላቸውን ጣልቃ ገብነት የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር አብራርተዋል። በክልሉ መንግሥት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። በክልሉ እየደረሰ ያለውን ግፍና በደል ሸሽተን አዲስ አበባ ተጠልለናል ያሉ ወጣቶች በበኩላቸው ፕሬዚደንቱ ራሳቸውን ከተጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝ ግፍና በደሎች እርሳቸውም ተጠያቂ ናቸው ብለዋል። ይህ የምሽቱ አብይ ርዕሳችን ነው። እየተጠናቀረ ነው፣ እንደደረሰን እናቀርብላችኋለን። ሌላው የአብይ ርዕስ ዘገባችን መቀመጫውን ኤርትራ ያደረገውና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲያደርግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታውቋል። ይህኛውም ዘገባ እየተጠናቀረ ነው፣ እንደተጠናቀቀ እናቀርብላችኋለን። በኢትዮጵያ መደበኛ ባልሆነው የውጭ ምንዛሪ ገበያ ባለፉት ጥቂት ቀናት ውስጥ በፍጥነት የዶላር ምንዛሪ መቀነሱን የገበያው ተዋናዮችና የምጣኔ ሀብት ተንታኞች በመግለጽ ላይ ናቸው። በባንክ 27 ብር ከ30 ሳንቲም የሚመነዘረው የአሜሪካ ዶላር ከከረመበት የ10 ብር የገበያ ጭማሪ ወደ ግማሽ በሚሆን ሲቀንስ ተስተውሏል። ለመሆኑ የዚህ ፈጣን ምንዛሪ ውድቀት ምክንያቶች ምንድናቸው? ሄኖክ ሰማግዜር ያነጋገረው የምጣኔ ሀብት ተንታኝ ጌታቸው ተክለማርያም በመደበኛ ገበያው ምንም አይነት የፖሊሲ ለውጥ ሳይታይ መደበኛ ያልሆነው ጥቁር ገበያ ውስጥ የታየው ለውጥ ከገበያ መላምቶች ጋር የተያያዘ ነው ይላል።
በመደበኛ በምንለው ገበያ ውስጥ የተስተዋለ ይሄ ነው የሚባል ከፍተኛ የምንዛሬ ለውጥን በጥቁር ገበያ ውስጥ ሊያስከስት የሚችል የፖሊሲ እርምጃ የለም። እሱ አልሆነም ማለት ደግሞ እንግዲህ አሁን ያየነውን የምንዛሬ ለውጥ ያመጣው በጥቁር ገበያ ውስጥ ያሉት ተሳታፊዎች ስለ ኢኮኖሚው እና ስለ መጪው የአጠቃላይ የሀገሪቱ የምንዛሬ ሁኔታ ያላቸውም መላምት ነው። ይህንን የምንዛሬ ለውጥ ያመጣው ማለት ይቻላል። እነዚህ መላምቶች በአንድ በኩል ከመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ከተነገሩ ንግግሮች የሚወሰዱ ናቸው። ሌላው ደግሞ መደበኛ ያልሆነው የጥቁር ገበያ የሚንቀሳቀሰው በዋናነት እስፔሻሊ ከጥቂት አመታት ወዲህ ሀገር ውስጥ ሰዎች በብር ይቀያየራሉ። ተመሳሳይ መጠን ያለው የቀኑን የምንዛሬ መጠን ግምት ውስጥ ባስገባ ሁኔታ አስመጪዎችና ተጓዦች በውጭ ወኪሎቻቸው ገንዘብ ይቀበላሉ። ይሄ የሐዋላ ምንም መደበኛ ያልሆነ መንግስት እንደ ህገ ወጥ የሚቆጠር የሐዋላ ግንኙነት የምንዛሬ መጠኑም የመወሰን ኃይሉ እየጨመረ መጥቷል እና እነዚህ ተዋናዮች እንግዲህ በኢኮኖሚ ስለሚኖሩ የምንዛሬ ሁኔታ ያላቸው መላምት ይመስለኛል የምንዛሬ ለውጡን ያስከሰተ።
ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮችም በተለያዩ መድረኮችም ያደረጉት ንግግር አለ። የውጭ ምንዛሬን በተመለከተ እንደዚሁም ደግሞ መደበኛ ያልሆነውን ገበያ በተመለከተ እስኪ እሳቸው ካሉት እንስማ።
ዲያስፖራን የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቱ $1 በቀን ከሰጠን በቀን 1 ሚሊዮን ዶላር እናገኛለን ማለት ነው። በወር 30 ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወልዱ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያ ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ነው። በውጭ ምንዛሬ ዙሪያ እንደዚሁም ደግሞ በሀገሪቱ ያለው መደበኛ ያልሆነ ገበያውን በተመለከተ ጌታቸው ተክለ ማርያም እዚህ ላይ ጠቅላይ ሚኒስትሩ በቅርቡ ወደ ውጭ ሀገር ይጓዛሉ። በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር ግንኙነት ለማሻሻል እየጣሩ ነው። ይሄ ምናልባት ከውጭ ምንዛሬው በመደበኛ ያልሆነ የውጭ ምንዛሬ መውደቅ ጋር በተያያዘ እንደዚሁ ምክንያታዊ የሆነ መላምት ሊሆን ይችላል። እንዴት ትመለከተዋለህ?
ራሱ የሆነ አውንታዊ ተጽዕኖ ለኢኮኖሚው በመደበኛ ባልሆነው የውጭ ምንዛሪ ገበያ ላይ ደግሞ አውንታዊ የሆነ ተጽዕኖ ወይም ደግሞ አለ። በቅርብ ቀናት ውስጥ እያየ ነው ላለው የምንዛሬ ቅናሽ የራሱ የሆነ አስተዋጽኦ አለው። ለምን ሲባል በውጭ የሚኖሩ ኢትዮጵያውያን አብዛኛውን ወደ ሀገር ውስጥ የሚልኩትን ገንዘብ የሚልኩት መደበኛ ባልሆነ የቅይር መንገድ ነው። እንግዲህ ጠቅላይ ሚኒስትሩ እንዳሉት የኢትዮጵያን ኢኮኖሚ መደገፍ ካለባቸው በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ የሚልኩትን ገንዘብ መደበኛ በሆነው የፋይናንስ መንገድ እንዲልኩት፣ ከዛ ውጭም ደግሞ በሚኖሩበት አካባቢ ለመጠቀም ከሚያወጡት ለኮንሰምፕሽን ከሚያወጡት ነገር ቆጥበው ሀገሪቱ ለምታከናውናቸው የተለያዩ ልማቶች የራሳቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ያ ነገር በውጭ ለሚኖሩ ኢትዮጵያውያን መልካም የሆነ ተቀባይነት፣ አዎንታዊ የሆነ ተቀባይነት የተቸረው ነገር ነው። እንግዲህ ይሄ ማለት ወደፊት በመደበኛ በሆነው የፋይናንስ ዘርፍ የሚገኘው ረሚተንስ የምንለው የሀገር ውስጥ ገንዘብ ወደ ሀገር ውስጥ የሚገባ የገንዘብ ፍሰት ከፍ ሊል የሚችልበት እድል አለ። ከዛ ውጪ በኢንቨስትመንት መልኩ ደግሞ የተለይ በውጭ የሚኖሩ ኢትዮጵያውያን ወደ ሀገራቸው ኢንቨስት የሚያደርጉበት እድል ይፈጠራል የሚል አመለካከት አለ። ያ ማለት እንግዲህ በመደበኛ ባልሆነው ወይም ጥቁር ገበያ በምንለው የምንዛሬ ገበያ ውስጥ ባሉ ተሳታፊዎች ሲነበብ አሁን ያለው የዶላር ምንዛሬ ሊቀንስ የሚችልበት እድል አለ ተብሎ የተነበበ ነው የሚመስለው። እና
አዎ ንባብ ነው ያልከው፣ ምክንያቱም ይሄ በተለይ ሐዋላ በሚሰሩ ሰዎች ያለውን አመለካከት የሚገልጽ ነው እና በዚህ በውጭ ካለው ጋር ግንኙነቱ በሚሻሻል ጊዜ ሐዋላ ኢትዮጵያ ውስጥ ዶላር ይዘው የተቀመጡ ሰዎችም የመደበኛ ያልሆነው የዶላር ዋጋ ይቀንሳል በሚል እሳቤ ያንኑ ወደ ገበያ የመመንዘር እና ፍላ አቅርቦቱን በአጭር ጊዜ ውስጥ የመጨመር ሁኔታ እንዳለ ነው ስትገልጽ የነበረው።
እውነት ነው። ይሄን ዓላማት በተፈጠረበት ሰዓት በእጃቸው የያዙት ዶላር ዋጋው ስለሚቀንስ በሚል በጥቁር ገበያ ሄደው ኦፍሎድ ማድረግ ወይም ደግሞ ወደ ገንዘብ ወይም ደግሞ ወደ ተሻለው እንደሚሉት ከረንሲ የመቀየር ቴንደንሲ ያለ ነው እና በአጠቃላይ እነዚህ የሀገር ውስጥና የውጭ ነገሮች ተደምረው የምንዛሬ ዋጋ እንዲቀንስ ያስቻሉ ነው ብዬ የምገምተው። ለምን በመደበኛ የምንዛሬ ገበያ ውስጥ የተለየ የፖሊሲ እርምጃ ሳይወሰድ የመጣ ነገር ስለሆነ ከነዚህ ዓላማዊና ይፈጠራሉ ተብለው ከሚታሰቡ የወደፊት ሁኔታዎችን ከማንበብ የመጣ በኢኮኖሚክስ ውስጥ ስፔኩሌቲቭ የምንለው የምንዛሪ ቅናሽ ነው የሚመስለው።
በጣም ነው ማመሰግነው ጌታቸው ተክለማርያም። የኢትዮጵያ ብሔራዊ ባንክን ጨምሮ በተለያዩ የገንዘብ ተቋማት እየሰራ እንደዚሁም በጋዜጠኝነት የፎርቹን አዘጋጅ ሆኖ እየሰራ ነው። ለሰጠኝ ማብራሪያ አመሰግናለሁ።
አመሰግናለሁ።
አድማጮች፣ ቀደም ሲል ጠቅሰነው የነበረው ፕሮግራም ደርሷል። የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያሏቸውን ጣልቃ ገብነት አብራርተዋል። በክልሉ መንግስት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። በክልሉ እየደረሰ ያለውን ግፍና በደል ሸሽተን በአዲስ አበባ ተጠለናል ያሉ ወጣቶች በበኩላቸው ፕሬዚደንቱ ራሳቸውን ከተጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝ ግፍና በደሎች ላሏቸው እርሳቸውም ተጠያቂ ናቸው ብለዋል። ጽዮን ግርማ ዝርዝር አላት።
በተለያዩ የሀገር ውስጥ የመብት አራማጆችና በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ጭምር በሶማሌ ክልል ውስጥ ለሚፈጸመው የመብት ጥሰት ከፍተኛ ወቀሳ የሚቀርብባቸው አብዲ ኢሌ በሚለው የቅጽል ስም የሚታወቁት የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ለሀገር ውስጥ ጋዜጠኞች በሰጡት መግለጫና ሰፋ ያለ የቪዲዮ ማብራሪያ በህገ መንግስቱ የተቀመጠው የክልል መንግስት አወቃቀር አስተዳደርና የጸጥታ ጥበቃና የህዝብ ይሁንታ የመምራት መስፈርቶችን ይጻረራሉ ያሏቸውን የተለያዩ ጣልቃ ገብነቶችን ተናግረዋል። በኢህአዴግ በኩል እገዛ እንደተደረገላቸው ጠቁመው በግለሰብ ግን ጫና ነበረብኝ ብለዋል።
እንደ ብሔረሰብም አይደለም፣ እንደ ድርጅትም አይደለም፣ እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ አላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ስህተቶች አሉ። ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት ለምሳሌ ባለፈው የኢንሳ ቢሮ ጎብኝቻለሁ። ሄጃለሁ ኢንሳ ቢሮ። ኢንሳ ቢሮ የደህንነት ቢሮ ማንም ኢትዮጵያ ሰው ይፈራል እንጂ ወደ እሱም አይሸናም። ቢሮም አይታወቅም፣ ቢሮም የት እንዳለ አይታወቅም። እኔ ግን ባለፈው ሄጃለሁ። አሁን ሰላም ለህዝብ የሚያገለግል ቢሮ ስለሆነ ህዝብን የሚያስፈራራ ቢሮ ሳይሆን ለህዝብን የሚጠቅም ቢሮ በመሆኑ ገብቻለሁ። ለአስር ዓመት ነው የገባው። ያን ክልል ርዕሰ መስተዳድር ሆኜ መግባት ቀርቶ ብዙ ችግሮች እንደነበረ ማንም ይታወቃል። ባለፈው ግን ስገባ እኔ ብዙ ነገር አይተባለ የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሰልፍሽ ነው። አም ሁሉም አገር ይጀምራል። አውሮፓም፣ አሜሪካም፣ ኤዥያም ባለው እንደዛ አይነት ቢሮ ታይቶ አይታወቅም። ታይቶ አይታወቅም። የሌለ ቢሮ ነው የሰራው። ግን እሱ ለሰው ሙስና ስለሙስና ስናገር ሲለከፍ ነው የነበረው ማለት ነው።
የሶማሌ ክልል ፕሬዝዳንት አብዲ መሐመድ ይቀርቡባቸው ከነበሩት ወቀሳዎች አንዱ የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል ጥቃት መክፈቱን፣ ብዙ ሰዎች መገደላቸውን ነው። በተጨማሪም ከአንድ ሚሊዮን በላይ የኦሮሚያ ተወላጆች ከክልሉ መፈናቀላቸውም ሲዘገብ ቆይቷል። በሁለቱ ክልሎች በተፈጠረው ግጭት ምክንያትም የሶማሌ ክልል ተወላጆች ሕይወታቸው መጥፋቱ ተዘግቧል። ባለፉት ወራት በአጠቃላይ በሶማሌ ክልል ውስጥ አለመረጋጋት መኖሩ ሲዘገብ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተመረጡም የመጀመሪያ ጉዟቸውን ያደረጉት ወደ ሶማሌ ክልል ጅጅጋ መሆኑ ይታወሳል። ፕሬዚዳንት አብዲ ኢሌ በትላንትናው ዕለት የቪዲዮ መልእክታቸው በግለሰቦች የነበረባቸውን ጫና ካብራሩ በኋላም በክልሉ የተፈጠሩትን ችግሮች እንደሚያስተካክሉ ገልጸው አዲሱን ጠቅላይ ሚኒስትር ዶክተር አብይን አድንቀው እስረኞችን መፍታታቸውንም ተናግረዋል።
አዲሱ ለውጥ ጉዞ እቅራችን መሰረት በማድረግ እሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማድረግ ይቅር እንባባል የሚለው ማለት ነው። ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ ቀን አንድም በኦኤንኤፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ እንባባል በዚሁ እንደመር እና በፍቅር የሚለው እንዲፈቱ አድርገናል ማለት ነው። ይሄ ለመጀመሪያ ጊዜ ከዚህ በፊት ያልተደረገ ስራ ነው። ሁሉም እንዲለቀቅ ተደርጓል። ዛሬ በእኛ በዚሁ እቅድ ውስጥ ሲሰራ የነበሩ ነው ማለት ነው። ተደምሮ በዚህ ሶስት ወር እኛም ይሄን እቅድ ተቀብለን ዛሬ አንድም በኦንላይን ፎቶግራፍ የታሰረ የለም። እዚህ ላይ ደግሞ ባለፈው ከአሸባሪነት ሊስት
ፓርላማ የፌዴራል ፓርላማ ስላወጡ እነሱም ወለነሱ የሚናስተላልፉ መልእክት በዚህ ተጋጣሚ ተጠቅሞ ወደ ሰላማዊ መንገድ እንዲመጡ የሚመለከት አስተላልፋለሁ።
በሶማሌ ክልል ውስጥ በፕሬዝዳንቱ ምክንያት የሚደርሰውን ግፍና ጫና ሸሽተን የኛም ክልል እንደሌላው የኢትዮጵያ ክፍል በዶክተር አብይ የተጀመረው የለውጥ አካል እንድንሆን ለመጠየቅ አዲስ አበባ የተሰባሰብን 300 ወጣቶች ወኪል ነኝ ያለ ወጣት ኡስማን መሬ በስልክ እንደነገረን ፕሬዝዳንቱ ራሳቸውን ከተጠያቂነት ለማሸሽ ያደረጉት ንግግር ነው ካለ በኋላ እርሳቸውም ተጠያቂ ናቸው ብሏል።
መታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ህዝብ የተፈናቀለው አዲስ አበባ ላይ ያሉት ሸማግሎች፣ መሆር ሸማግሎች፣ የሀገር ሸማግሎች አሉ፣ አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ። ስለዚህ አሁን እነሱ አሁን ትላንትና ስለ አሁን እኛ ድሮም ሶማሊና ኦሮሞ የሚያጋጨው እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም።
ሌላው አቶ ጃፋር መሐመድ የተባሉ አስተያየት ሰጪ በበኩላቸው በሶማሌ ክልል ዛሬም ድረስ ጫና እየተደረገ ነው ብለዋል።
ሶማሌ ህዝብ መላው ያደረገ ጭቃና ህገወጥ ያደረገ እንጂ እንጥለታ ነው ያለነው። አሁን ለምሳሌ ትናንትና ሁሉም ነገር አርማለው አስተካክላለው ያለ ዛሬ ትናንትና እዛ ፓርላማ የሶማሌ ክልል ፓርላማ ውስጥ የነበረ አንድ ሰው የአብዲ አብዱላሂ መሐመድ የተባለ ወረቀት አስተላልፎ የክልል አምስት ያለው ችግር ከአብዲ መሐመድ በላይ የለም ብሎ ለአፈ ጉባኤ አቀርቧል። ካቀረበ በኋላ ደግሞ ሰውየው ዛሬ ከፓርላማ ለማስወገድ ፈጽሟል። ያ ደግሞ የአብዲ ችግር ያነሳ ሰው ሁሉ ወይም አብዲ ችግር አለበት ያለ ሰው ሁሉም ጉዳት እንዳስደረሰው የሱ ውሳኔ ነው። ስለዚህ ምንም አካፈል የሚችል ሰው ደግሞ አይደለም። ያም ደግሞ ሀሳቡ ውስጥም የለውም። ዝም ብሎ ነው እንጂ ህዝቡን በጣም አስቸግሯል አስቸግሯል።
ወጣቱ ኦስማን እስረኛን መፍታት በተመለከተም ሲናገር
እስረኛ የተፈታው ጥቂት ናቸው፣ ግን ውስጡ ላይ ፌዴራል መንግስት ምን ነው ውስጡ ላይ ገብቶ ገና እዛ ላይ የታፈኑ ሰዎች ስላሉ ሌላ አሁን ከጅጅጋ የተፈቱ ሳይሆን በጎዴ አለ፣ በፊቅ አለ፣ በሽሚሌ ዞን በስጅስ ዞኑ ስላለ ራሱ እስር ቤት አለ። የመንግስት የሚያቆይ ሰውን የራሱን እስር ቤት አለ። ስለዚህ መታየት አለበት፣ እነሱ መለቀቅ አለበት። አሁንም ችግሩ እየባሰ ነው የሚመጣው እንጂ እሱ መጀመሪያ ራሱ መስተካከል አለበት፣ ራሱ መለቀቅ አለበት። ስልጣኑ ወጣቱ ለውጥ ይፈልጋል። በሀገሪቱ ላይ ያለው ለውጥ እንፈልጋለን።
በሌላ በኩል በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በቅርቡ ባወጣው ሪፖርት ማስታወቁ ይታወሳል። የዓለም አቀፉ የመብት ድርጅት የአፍሪካ ቀንድ አጥኚ ፌሊክስ ሆርን ለዝግጅት ክፍላችን ሁኔታውን ማብራራታቸውም ይታወሳል።
ሶማሌ region of course is a slightly different situation where there is absolutely
የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው 70 የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት 4ቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግስት ባለስልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝዳንት አብዲ አሌ ድረስ ተጠያቂ ናቸው።
ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ በዚህ ሪፖርቱ ዶክተር አብይ አህመድ በሶማሌ ክልል የሚፈጸመውን የመብት ጥሰት ለማስቆም እርምጃ መውሰድ እንደሚገባ መጠየቁ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በነገራችን ላይ ሶማሌ ክልል ለመገናኛ ብዙሃንም ዝግ ሆኖ ለረጅም ጊዜ መቆየቱን በተለያዩ አጋጣሚዎች ስንዘግብ መቆየታችን ይታወሳል። እንግዲህ አሁን የክልሉ ፕሬዝዳንት በተናገሩት መሰረት ክልሉ ለለውጦች ዝግጁ ከሆነና ለግልጽነት ዝግጁ ከሆነ እኛም በተለያዩ አጋጣሚዎች እያገኘናቸው ያሉ ሁኔታዎችን እየተከታተልን ወደፊት በስፋት እናቀርብላችኋለን። አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። መቀመጫውን ኤርትራ ያደረገውና በአቶ ዳዊት ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲያደርግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታውቋል። ምዕራብ ኦሮሚያ ውስጥ ሰሞኑን በተፈጸመው ግድያና ሁከት ውስጥ የድርጅታቸው እጅ እንደሌለ የሥራ አስፈጻሚ ኮሚቴው አባልና ቃል አቀባይ አቶ ቶሌራ አደባ ማምሻውን ለቪኦኤ ገልጸዋል። አቶ ቶሌራን ያነጋገረችው ሲዮን ግርማ ተከታዩን ዘግባለች።
በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ሥራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባ ድርጅታቸው ይፋ ስላደረገው ጊዜያዊ የተኩስ ማቆም አዋጅ አነጋግሬያቸው ነበር። ኦነግ ጦርነት ያካሄደ ነበር ወይ የሚል ጥያቄ አንስቼላቸዋለሁ።
የጦርነት ለረጅም ጊዜ ላለፉት 27 ዓመታት በኦሮሚያ ውስጥ በኦሮሞ ሰራዊትና በኢትዮጵያ መንግስት ሰራዊት መካከል ጦርነት ሲካሄድ ነበር። ይህ ጦርነት በዚህ ጦርነት ብዙ ጉዳቶች እንደደረሱ ግልጽ ነው። ከቅርብ ጊዜ ወዲህ ግን የኦነግ ስራ አስፈጻሚ ኮሚቴ ወይም ደግሞ ከፍተኛ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝቶ የሀሳብ መለዋወጦችን አድርጎ ነበር። በዚህ ላይ በሁለቱም ወገን ወደ ሰላማዊ ድርድር መግባባት ላይ ተደርሷል። ይህንን የበለጠ ለማሳካትና ለማራመድ ተብሎ የወጣ የተኩስ አቁም አዋጅ ነው።
የት ነው ተገናኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት የተደረገው? ማና ማን ናቸው የተወያዩት? በምን ሀሳብስ ላይ ነው የተወያዩት?
ግንኙነቱ የተካሄደው በአስመራ ከተማ ነው። ጠቅላይ ሚኒስትሩ ወደ አስመራ በመጡበት ጊዜ ውይይቱም ከፍተኛ የኦነግ ልዑካን ቡድን በሊቀመንበሩ በአቶ ዳውድ ኢብሳ በሚመራ ቡድንና በጠቅላይ ሚኒስትሩ መካከል ነው የተካሄደው። በዚህ ግንኙነት ላይ የሀሳብ መለዋወጦች ተደርገዋል። በሀገሪቱ ውስጥ ያለውን ችግር በሰላማዊ መንገድ ለመፍታት በሁለቱም በኩል የሀሳብ መግባባት ነበር። በዚህ ላይ ነው ያተኮረው።
እስካሁን ድረስ ይህንን ውይይት በተመለከተ እንግዲህ የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ እያንዳንዱን እንቅስቃሴ ለሕዝብ ይፋ ያደርጋሉ። ይህንን በተመለከተ ከኢትዮጵያ መንግስት እስካሁን ድረስ የተሰማ ነገር የለም። ለምንድን ነው?
እንግዲህ ምክንያቱም እኛ በእኔ በኩል ከተባለሳችን ማቆ ነገር ቢኖር ውይይቱ መካሄዱን
አሁን ለሰላም ዝግጁ ነን፣ ከዚህ በኋላ ሀገር ውስጥ ለሚፈጠረው ማንኛውም ነገር ኦነግ ተጠያቂ አይደለም እያላችሁ ነው?
የተኩስ አቁም ስምምነት የሚባለው የኦሮሞ ነጻነት ሰራዊት በተለያዩ የኦሮሚያ አካባቢዎች የትጥቅ ትግል ሲያካሂድ እንደነበረ ይታወቃል። በምስራቅም በደቡብም በምዕራብም እኛ የምንለው በህዝቦች ላይ በህገወጥ መንገድ ወይንም ደግሞ ሲቪልን በሲቪል ላይ ያተኮረ ምንም አይነት እርምጃዎችን የማንወስድ መሆኑን ነው። እንወስድም አልነበረም፣ አንወስድም ወደፊትም። ግን ይሄ የተኩስ አቁም ስምምነት ኢትዮጵያ ሰራዊት በኩል ገብቶ መጥቶ የሚያጠቃን ከሆነ ራሳችንን ከመከላከል ውጭ ምንም የምንወስደው እርምጃ የለም። ለዚህ ጊዜውም ቢሆን እኛ ህጋዊ ታርጌት ተብሎ የሚወሰዱ እርምጃዎችን እንኳን ከመውሰድ እንቆጠባለን ነው በአጠቃላይ የዚህ አዋጅ መንፈስ።
ሰሞኑን በምዕራብ ኦሮሚያ ውስጥ ማንነታቸው ያልታወቁ ኃይሎች ግድያ መፈጸማቸው ሲገለጽ ቆይቷል። በሌላ በኩል የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ሰሞኑን በጨፌ ኦሮሚያ ስብሰባ ላይ በምዕራብ ኦሮሚያ የነበረውን የጸጥታ ማጣት በተመለከተ መንግስት ለሁሉም አካላት የሰላም ጥሪ ባደረገበት ሰዓት ለኦሮሞ ህዝብ ነጻነት ጠመንጃ ያነሳ ቡድን ከፍተኛ ጉዳት ማድረሱንና በህዝብና በመንግስት ኃላፊዎች ላይ ጉዳት መድረሱ አሳማኝ እንዳልሆነ አብራርተዋል።
ወር ከለሰ እሰቡቴን ኢሳኒ ወጋሜክ ቡቱዳፍ ሂሙለን የሮኑ ይነጋ ለለባ ጅሩት የሮኑ ይነጋ ለብሳ ጅሩት ነጋፍ ጀነ ባሲ ጉዳ ባስነ ሙርቲ ጉርጉዳ ሙርቴሳ ጅሩት።
ትላንት ለስንት አመት የት እንደነበሩ ያልታወቁ እኛ ሰላም ስናውጅ ውጊያ አውጀዋል። ምዕራብ ወለጋ እያየን ያለነው ይህንን ነው። ይህ ለምን እንደሆነ ለኛ ግልጽ አይደለም። ለህዝባችን ሰላም ሲሰሩ የነበሩ የመንግስት አመራሮችን ገለዋል። አይተንና ሰምተን በማናውቀው መልኩ በእናትና ልጆች ፊት አባት ገድለው ሬሳ አቃጥለዋል። ይህ ነው ነጻ የሚያወጣው?
ይሄ ጦርነት ደግሞ ኦሮሞ በኦሮሞ ላይ ያወጀው ነው፣ በምዕራብ ኦሮሚያ የምናየውም ይኸው ነው ብለው ነበር በማብራሪያቸው። በሌላ በኩል እንዲህ ላለው ድርጊት የእናንተ ድርጅት እጁ አለበት በሚል ወቀሳ ይሰነዘርበታል ብያቸው ነበር ለአቶ ቶሌራ አዳባ።
ይሄ ነገር ከተሳሳተ መረጃ ላይ ተነስተው የሚዘግቡት ወይም ደግሞ የሚናፈስ ፕሮፓጋንዳ ዘመቻ ነው እንጂ ተጨባጭ መረጃ የሌለው ወይም ደግሞ እውነትነት የሌለው ነው በእኛ በኩል። በእርግጥ አንዳንድ አካባቢዎች የሰው መግደል ሁኔታዎች ነበሩ፣ መንገድ የመዝጋት ሁኔታዎች ነበሩ። ይህንንም ደግሞ በኦሮሞ ነጻነት ሰራዊት ስም የሚያካሄዱ ብሉ እንደነበሩ ተደርሶበት፣ በተለይም ደግሞ በነጆ ከተማ አቶ ቤታቸው አዲሱ የተባሉት ግለሰብ በቤታቸው ውስጥ መገደላቸው እንደተሰማ በአካባቢ የሚገኘው የኦሮሞ ነጻነት ሰራዊት እርምጃውን የወሰዱትን ሰዎች በቁጥጥር ስር ካዋለ በኋላ ለህዝቡ የራሱን ውሳኔ እንዲሰጥ መልሶ ለህዝቡ አስረክቧል ማለት ነው። ይህ ግለሰብ በምንም ምክንያት ከኦሮሞ ነጻነት ግንባር ጋር ግንባር ላይ የሰሩት ምንም ነገር የለም፣ ለምንገልበት ምክንያት የለም ማለት ነው።
ግን ለምሳሌ ዛሬ የጀኔራል ብርሃኑ ጁላ ለአዲስ ዘመን በሰጡት መግለጫ የኦሮሞ ነጻነት ግንባር የተወሰኑ የታጠቁ ትናንሽ የሚባሉ ኃይሎችን በምዕራብ ወለጋ በኩል በገንዘብ ገዝተው በህብረተሰቡ መካከል እንደዚህ አይነት ነገር አነሳስተው ማድረጋቸውን ጠቅሰዋልና 190 የደረሱ ሰዎች በቀበሌዎች በወረዳዎች አካባቢ ተበትነው ይሄንን ስራ መስራታቸውን ገልጸው ቃለ ምልልስ ሰጥተዋል።
ያለፉት ጊዜያት ወደኋላ በመስለስ ስናይ ኦነግን ለመምታት ብዙ ድራማዎች ሲሰሩ ነበር። ባልሰራው ወንጀል ሲወነጅሉ እንደነበረ ይታወቃል። አሁን የሚባለውም ሁኔታ አንደኛ ነገር የኦሮሞ ነጻነት ግንባር በገንዘብ ገብቶ ሰው አያታግልም ወይም ደግሞ ቀጥሮ የሚያዋጋ ድርጅት አይደለም። አላማ አለው። ለአላማው የሚዋደቁትን በአላማው የሚያምኑትን ሰዎችን አሰልፎ የሚታገል ድርጅት እንጂ በገንዘብ ኃይል የሚንቀሳቀስ አለመሆኑ ለማንም ግልጽ መሆን ይኖርበታል።
በዚህ በምዕራብ ወለጋ አካባቢ የተፈጠረውን ሁኔታ እናንተ እጃችን የለበትም፣ እኛ አይደለንም፣ በዚህ ድርጊት አልተሳተፍንም እያሉ ነው ያሉት። የኢትዮጵያ መንግስት ደግሞ በተለይ በዚህ በለውጥ ዙሪያ የሚንቀሳቀሱት በነ ዶክተር አብይ አህመድ ዙሪያ የሚንቀሳቀሱት ሰዎች ደግሞ አገሪቱ ሰላም እንድትሆን እንፈልጋለን እያሉ ነው ኦፒዲዮ ነው ያለው። ስለዚህ ማን ነው ብለው ነው ኦነግ ማን ነው ይላል ይህን ያደረገው? ኦሮሚያ ውስጥ ነው የተከሰተው። የኦሮሞ ተወላጅ የሆኑ ሰዎች ናቸው ጥቃቱ የደረሰባቸው፣ አደጋው የደረሰባቸው የሞቱትም። ስለዚህ ማን ነው ይህንን ያደረገው ይላሉ።
በዚህ አካባቢ ህገወጥ የሆኑ ተግባራትን የሚፈጽሙ ትናንሽ ቡድኖች እንዳሉ አንዳንድ መረጃዎች ይጠቁማሉ። እነዚህም ደግሞ በለውጡ ሂደት ውስጥ ጥቅማቸው የተነካባቸው ኃይላት ወይም ደግሞ ግለሰቦች ወይም ቡድኖች ሊሆኑ ይችላሉ የሚል ሆነ ጊዜ ያለ ኢንፎርሜሽን።
አቶ ቶሌራ አዳባ በአጠቃላይ በሰጡት በዚህ ቃለ ምልልስ የኦሮሞ ህዝብ ጥያቄ በሰላማዊ መንገድ የሚፈታ ከሆነ የግዴታ የትጥቅ ትግል ካላካሄድን አንልም። ስለዚህ ለቀረበው የሰላም ውይይት ዝግጁ ነን። ነገሮች በሰላም የሚጠናቀቁ ከሆነ በጠረጴዛ ዙሪያ ተቀምጠን በሰላም ለመወያየት ዝግጁ ነን። ለዚህ ነው የተኩስ ማቆም አዋጁን ያወጣ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አሁንም ከኢትዮጵያ ጉዳይ አልወጣንም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ሲመጡ ከሚጎበኟቸው ሶስት ከተሞች አንዷ ሎስ አንጀለስ ናት። በዚያ አቀባበል ስነ ስርዓቱን ለማስተባበር የተቋቋመው ኮሚቴ ዝርዝር መርሃ ግብሩን ይፋ አድርጓል። ዘጋቢያችን ዳንኤል አራጋው ተከታትሎታል።
የጠቅላይ ሚኒስትር ዶክተር አብይ አህመድ መሾምን ተከትሎ በመከሰት ላይ ያለው አነቃቂ የለውጥ ሂደት መደመርና ይቅርታ የተባሉት ቃላቶች የበርካታ ኢትዮጵያውያንን ቀልብ እንደሳቡ ናቸው። ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚል መሪ ቃል ጠቅላይ ሚኒስትር ዶክተር አብይ አህመድ ጁላይ 29 በሎስ አንጀለስ ለሚያደርጉት ጉብኝት አቀባበል ለማድረግ በሎስ አንጀለስና ከተለያዩ የህብረተሰብ አካላት የተውጣጡ የኑሳን ኮሚቴ በማዋቀር በመንቀሳቀስ ላይ ናቸው። በሎስ አንጀለስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጄኔራል ጽፈት ቤትና የኮሚቴው የበላይ ሰብሳቢ አምባሳደር ብርሃነ ኪዳነ ማርያም በጋዜጣዊ መግለጫ ላይ እንዳሉት በመጪው ሐምሌ 29 በሎስ አንጀለስ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ከዶክተር አብይ አህመድ ጋር የሚደረገው ህዝባዊ ጉባኤ ቅድመ ዝግጅት ፍጹም በተሳካ ሁኔታ እየተካሄደ መሆኑን ገልጸው ትውልደ ኢትዮጵያውያንም በማናቸውም በፖለቲካ፣ በእምነት፣ በጾታ፣ በሀብት፣ በአደረጃጀትም ሆነ በአመለካከት ልዩነት ሳይኖር በህዝባዊ ውይይቱ ላይ ሁሉም ኢትዮጵያውያን እንዲገኙ አምባሳደሩ ጥሪያቸውን አስተላልፈዋል።
በሎስ አንጀለስ እና አካባቢዋ ያለው የኮሚኒቲ ስብስብ እና እንደዚሁም ደግሞ ቆንስላ ጽሕፈት ቤቱ በአገር አቀፍ ደረጃ ከተቋቋመው አቢ ኮሚቴ ጋር በጋራ በመሆን እየተሰጠ ያለ ጋዜጣው መግለጫ ነው። ግንቡን እናፈርሳለን ድልድዩንም ደግሞ እንገነባለን በሚለው መሪ ቃል በመነሳሳት ይህን መሰረት በማድረግ በምዕራብ ዩናይትድ ስቴትስ ህዝቡን ተባብሮ ዶክተር አቢን ለመቀበልና ለመገናኘት እንቅስቃሴ ጀምረናል። በዚህ እንቅስቃሴ እንግዲህ በእምነት በአደረጃጀት በአስተሳሰብ በሀብት በየትኛውም መንገድ ምንም አይነት ልዩነት ሳይኖር ጠቅላይ ሚኒስትራችንን ለመቀበል ሁላችንም በጋራ ሆነን ስለ አንድ ኢትዮጵያ ብለን የምናደርገው እንቅስቃሴና ርብርብ ስለሚሆን ሁላችንንም በያለንበት በተለይ ደግሞ የኮሚቴው አስተባባሪዎች የሥራ ክፍል ቢኖረንም አንዱ ሌላውን በማገዝና በመደገፍ እንደዚሁም ደግሞ ከኮሚቴው ውጪ ያላችሁም እንደዚሁ እያንዳንዳችን ህዝቡ በዛው ዕለት በዛው ቀን በዛው ቦታ እንዲገኝ ሁላችንም ርብርብ እንድናደርግ በዚህ አጋጣሚ ጥሪን አስተላልፋለሁ።
በዚህ ጋዜጣዊ መግለጫም ላይም ህዝባዊ ውይይት የሚካሄድበትም አድራሻና መርሃ ግብርም ይፋ ሆኗል። ምንም አይነት የገንዘብ ክፍያ ቅድመ ምዝገባ እንደማያስፈልግ በጋዜጣዊ መግለጫም ላይ ተገልጿል። የመሰብሰቢያ አዳራሹም ሰው የሚያዝ አቅሙ ከ15000 በላይ ህዝብ መሆኑን ለማወቅ ተችሏል። አዲስ አበባ የተቋቋመው የአብይ ኮሚቴ ጻፊ ዲያቆን ዳንኤል ክብረትም በዚህ ጋዜጣዊ መግለጫ ላይ በመገኘት ስለ ኮሚቴው አጠቃላይ ስራ ክንውን ማብራሪያ ሰጥቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል ዘገባው። በሌላም በኩል በዩናይትድ ስቴትስ ኔቫዳ ግዛት የላስ ቬጋስ ከተማ ነዋሪ የሆኑ ኢትዮጵያውያንና ኤርትራውያን ለጠቅላይ ሚኒስትር አብይ አህመድ ድጋፋቸውን ለመግለጽ ትናንት አደባባይ ወጥተው ነበር። የወጣው ሰው ብዛት ከዚህ በፊት ላስ ቬጋስ ላይ አይቼው አላውቅም ብሎኛል በሰልፉ ላይ ተገኝቶ የነበረው ፍሬው ውብሸት። በነገው ምሽት ሙሉ ዘገባ እናቀርብላችኋለን። በነገራችን ላይ ከዌብሳይታችን ዝግጅቶቻችንን ማግኘት ትችላላችሁ። amharic.voanews ነው። ማህበራዊ መገናኛ ቪኦኤ አምሃሪክ ላይ እንገኛለን። ዝግጅቶቻችንን ተከታተሉ፣ ሐሳቦቻችሁንም አንሸራሽሩ። የምናስተናግዳችሁ ሰለሞን አባተና
አዳነች ፍሳዬ ነን።
የምሽቱ ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻን ስኪፕ ሲስክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ሙዚቃን ጋብዛችሁ
ባችል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ውይይት ይቀጥላል። የሁለት ጎረቤታሞች ታሪክ፣ ኢትዮጵያና ኤርትራ። ከትናንት በስቲያ የተጀመረ ቃለ ምልልስ ነው የምንቀጥለው። ዛሬ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያም ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች በኢትዮጵያና በኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ውይይት ነው። በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱት የታሪክ ምሁራን ፕሮፌሰር ገብሩ ታረቀኝና ፕሮፌሰር ሹመት ሲሻኝ ናቸው የውይይቱ ተሳታፊዎች። ፕሮፌሰር ገብሩ ቀደም ሲል በዩናይትድ ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁር የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶችና በመምህርነት አገልግለዋል። ፕሮፌሰር ሹመት በተመሳሳይ በዩናይትድ ስቴትስ ክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና አሁን በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር አማካኝነት ባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ የሚገኙ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። ተከታዩን ክፍል ቀጥሎ እናቀርባለን።
ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ህዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ። ፕሮፌሰር ሹመት ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ? እንደምንስ ሊሳካ ቻለ? በርሶ እይታ?
በእኔ እይታ ይመስለኛል ይሄ ሁኔታ በተወሰነ ደረጃ የተወሰነ ታሪክ እና የተወሰነ ግንኙነት ፈጥረው የነበሩ ቡድኖች በፈጠሩት ምክንያት የተፈጠረ ግርዶሽ ነው። መረር ያለም መለያየት ነው የነበረ። ይህንን ግርዶች ዶክተር አብይ የከፈቱት ይመስለኛል። ይህም ሊሆን የቻለበት ኢህአዴግ ከተለያዩ አቅጣጫዎች የተሰነዘረበት ከፍተኛ የሆነ ጫና ከዚህ በፊት ያደርግ በነበረው አይነት ሁኔታ ሊያደርግ አለመቻሉ ነው። ከስር ሌላ ካልመጣ፣ ሌላ እይታ፣ ሌላ ግንዛቤ ያለው ኃይል ካልመጣ በስተቀር ያ ከዚህ በፊት የነበረው ሁኔታ ሊለወጥ አይችልም። በከፍተኛ አመራር የነበሩ ሰዎች ይህን ሁኔታ የፈጠሩት ሰዎች ናቸው። እነሱ ደግሞ አንድ ጊዜ አመለካከታቸውም በዚያ ሁኔታ ተመስርቷል። በአብዛኛው በስልጣን የመቆየታቸውም እድል ከዚያ ጋር የተሳሰረ መስሎ ይታያቸዋል። እንግዲህ ብዙዎቹን ያየን እንደሆነ ለ30ና ለ40 ዓመት በዚያ ቦታ ላይ የቆዩ ሰዎች ናቸው። ስለዚህ አዲስ ሊታያቸው አይችልም። አሁን እንግዲህ የተፈጠረው ክስተት ምንድን ነው? ብዙ አጋጣሚዎች አንድ ላይ ተገናኙ። ከስር የተፈንቅሎ የተነሳው ተቃውሞ በየአካባቢው ያ ሁኔታ እንዳይቀጥል ግዳጅ ነው ያስቀመጠበት። ያ ግዳጅ ነው እንደነ ዶክተር አብይ፣ እንደነ አቶ ለማ መገርሳ፣ እንደነ ገዱ አንዳርጋቸው ያሉ እዚህ በመካከለኛ ደረጃ የነበሩ በእድሜያቸውም ከነዛ ዝቅ የሚሉ በአመለካከታቸውም ትንሽ ለየት የሚሉ ሰዎች እድል ያገኙት ከታች በተነሳው ጫና ምክንያት ነው እና ያ ቀደም ሲል የነበረው ሊቀጥል ባለመቻሉ አሁን አዲስ ኃይል ወደፊት እየገፋ ይመጣ ይመስለኛል። ያ ነው እንግዲህ ለአዲስ ክስተት በሩን የከፈተው። በተለይ ደግሞ ከፍተኛ የሆነ ራዕይና ከፍተኛ የሆነ ድፍረት፣ ለየት ያለ አመለካከት የሚጠይቁ ጥያቄዎች ናቸው እነዚህ። ድሮ እናደርግ በነበረው ሁኔታ እንዲህ ያሉ ቅራኔዎችን ልንፈታቸው አንችልም። የግድ አዲስ አመለካከት ያላቸው በአዲስ ሁኔታ ራሳቸውን ያዘጋጁ ሰዎች ትንሽም ድፍረታቸውን ከርዕዮተ ዓለም ታማኝነት ወጣ አድርገው ህዝባዊና ልባዊ ወደ ሆነ ሁኔታ ያነጹ ሰዎች ናቸው ይህንን አይነት ጫና ሊሸከሙትና ስበውም ወደ ዳር ሊያደርሱት ይችሉ የነበረ። ይሄ ሁኔታ ነው እንግዲህ እንደነ ዶክተር አብይ ያሉትን ኃይሎች ወደፊት ያመጣቸው። በተለይ ከኤርትራ ጋር ያለው ግንኙነት ብዙ ፈተናዎች የተጋረዱበት ስለነበረ ያንን አልፎ አዲስ ሂደት ለመጀመር ከፍተኛ የሆነ ድፍረት እንዲሁም ደግሞ ለየት ያለ እይታ የሚጠይቅ ነው። ያም የተከናወነ ይመስለኛል። ግን ስለ ታዲያ ወደፊት ያሉት ተግዳሮቶች ቀላል ናቸው ማለት አይደለም። ገና ብዙ ስራ ይጠይቃል። ገና ብዙ መፍረስ ያለባቸው ግንቦችም አሉ። ግን ጅማሬው እጅግ በጣም የሚያስገርም ነው። በአንድ ትውልድ እንኳን ይከናወናል ብለን ያልጠበቅነው ሁኔታ ነው እንዲህ ባሉ አጭር ጊዜያቶች በዚህ ፍጥነት እየተጓዘ የምናየው።
መልካም። ያልተጠበቁ ሁኔታዎች እየታዩ መሆናቸውን ሁለታችሁም በቀረበ እይታ ተመልክታችኋል። ፕሮፌሰር ገብሩ ወደ እርስዎ ነው የምመጣው። የተጻፈ ታሪክ የሚታይበትን ዘመን ብቻ ሳናይ ወደ ኋላ ብዙ መሄድ የሚቻለውን ያህል ታሪክ በፈታሽ አይን የሚቃኙ ጥያቄዎችን ማንሳትና እውቀትንም ማዳበር ማጎልበት እንደመሆኑ አንዳንድ ጊዜ እንደየጸሐፊዎቹ ፍላጎትና ማንነት የሚተነተንበት ሁኔታም ቢኖር ለሁሉም የሆነውን ነገር እስኪ እንመልከት። አሁንም ክስተቱ ጋር ቆይና ይሄ ክስተት ጊዜ ጠብቆ ወደ ኋላ ተመልሶ ማየት እንደሚጠይቅ ይገባኛል። እንደ ታሪክ ሰው ይሄ ክስተት በታሪክ ውስጥ ምን ቁልፍ ስፍራ ይኖረዋል ትላላችሁ? ፕሮፌሰር ገብሩ።
እሺ፣ አጠር ባለመልኩ ለመልስና ሞክራለሁ። በታሪክ ወደፊት በሚጻፍ ታሪክ አሁን የተከፈተው ምዕራፍ ያለፈውን
ምዕራፍ ዘግተን ወደ ሌላ ምዕራፍ የምንሸጋገርበት አመልካች ሂደት ሆኖ ይቀርባል። እና አዲሱ አመራር በድፍረት እና በፍጥነት ይህንን የሰላም ጎዳና የሰላም ምዕራፍ በመክፈት አዲስ የታሪክ ሂደት የከፈተ መስሎ ይታየኛል። ይህ ወደፊት የሚጻፍ ነው። ካለፈው ታሪክ የሚለየውና አዲስ ምዕራፍ የሚሆነው ያለፈው ከቅኝ አገዛዝ ተጀምሮ ሁለቱን ህዝቦች ከፋፍሎ በባህል፣ በቋንቋ፣ በመልክዓ ምድር፣ በሃይማኖት፣ በማህበራዊ ኑሮ በሁለት ሺህ ዓመታት በላይ አንድ ላይ የነረውን ህዝብ ከፍሎ ከዛ በኋላ ደግሞ ኤርትራ ነጻነቷን ከእንግሊዞች የሞግዚትነት አገዛዝ ተላጣ ከኢትዮጵያ ጋር በፌዴሬሽን ስርዓት ተዋህዳ ለአስር ዓመት መቆየቷ የታወቀ ነው። ግርማዊ ቀዳማዊ አጼ ኃይለ ሥላሴ በሰላም ያገኟትን ኤርትራ ያንን ፌዴሬሽን በማፍረሳቸው ምናልባትም በመንግስታቸው ዘመን ከሰሯቸው ትላልቅ ስህተቶች አንዱና ዋናው ይሄ ይመስለኛል። 30 ዓመት ጦርነት ሀገሪቷን አደማት፣ አደቀቃት። ከ30 ዓመት ጦርነት በኋላ በአማጽያኑ አቸናፊነት እንደገና ነጻነቷን ተቀዳጅታ ከፌደራል መንግስት የኢትዮጵያ መንግስት ለ7 ዓመታት በወዳጅነት አብራ ተጓዘች። እንደ ምክንያት ባድመ ጦርነቱን መጫሪያ ተሆን እንጂ ጦርነቱን ያመጡብን ታሪካዊ የሆኑ ከኢጣሊያን ቅኝ ግዛት አንስቶ የተወሳሰቡና የተወደራረቡ ምክንያቶች ናቸው። ፖለቲካዊ፣ ኢኮኖሚያዊ፣ ርዕተ ዓለማዊ፣ አጥባቂ ብሔርነትን እነዚህ የመሳሰሉትን ጦርነት ውስጥ ከተቱ። ያ ጦርነት አውዳሚ ጦርነት ፈጽሞ የሚያስፈልግ አልነበረም። በእልህን ተቆስቁሶ በእልህ የተካሄደ ጦርነት ነው። መጨረሻ ላይም በውጭ መንግስታት እገዛ ሁለቱ ይግባኝ የማይኖረው የአልጀርሱን ስምምነት ተፈራረሙ። የሕግ ሶስት ኮሚሽን በማቋቋም ማለት ነው። አንዱ መርማሪ ኮሚሽን ስራውን ሳይጀምር የከሰመ የጠፋ ነው። ሁለተኛው የደንበር ኮሚሽን፣ ሶስተኛው የካሳ ኮሚሽን ነው። ፍርዱ ለኢትዮጵያ መንግስት ያልተጠበቀ ነበር። ግን ይግባኝ የሌለው ፍርድ እንቀበላለን ብሎ ስለፈረመ ላለመቀበል ሌላ ብልሃት በጨለምነት የተላወሰ ብልሃት ፈጠረ። ይኸው ምንድነው? ፍርዱን እንቀበላለን ግን በመርህ ደረጃ 5 ነጥቦችን ያዘለ። ይሄ ከዓለም አቀፍ ሕግ አንጻር የሚቻል መስሎ አልታየኝም። እና ለዚህ ለ18 ዓመት ጉዞ ወይ ጦርነት ወይ ሰላም የሚለው ሁኔታ እንዲፈጠር ያደረገው የቆጠተው የኢትዮጵያ መንግስት ነው የሚል አቋም ነው ያለኝ። እና ከዚህ በኋላ እንግዲህ ይህንን ታሪክ ከሄድንበት በኋላ ዛሬ ዶክተር አብይ የተጀመረውን የተቀየሰውን ጎዳና መጨረሻው እንዴት እንደሚሆን ለመተንበይ የሚቻል አይመስለኝም። የታሪክ እሱን ለነቢያት ለጠንቋዮች እንተው። የታሪክ ተማሪዎች ደግሞ ነቢይም ጠንቋይም አይደለም። ያለፈውን ጊዜ በጥልቀት ተመራምረው የሚኖርበትን ጊዜ ሁኔታ ለመረዳት የሚሞክሩ የሚጥሩ ናቸው። ከሙያቸው ወጣ ብለው የወደፊቱን አቅጣጫ ለማመልከት ከመሞከር በስተቀር ስለወደፊቱ ትንበያ ውስጥ የሚገቡ አይደሉም። እና የኔ ምንድነው መደምደሚያው ጥሩ እንደሚሆን ተስፋ አደርጋለሁ። ግን አቀበትና ቁልቁለት መውጣቱና መውረዱ ቀላል አይሆንም።
ፕሮፌሰር ሹመት በጣም አስፈላጊ ነውና ይሄ ከታሪክ መማር ብለው ፕሮፌሰር ገብሩ ያነሱት ሐሳብ የመጨረሻው ድል የርሶ ይሁን ለዛሬው።
እሺ እንግዲህ የኢትዮጵያና የኤርትራ ግንኙነት ታሪክ ይያል እስካሁን ድረስ እንደ ታሪክ የተጻፈም ስንሰማውም የኖር ነው። በአብዛኛው የተወሰኑ ሊቃን ብሶት ታሪክ ነው። ኤርትራ በነበረው የቅኝ ግዛት ታሪክ በአካባቢ የመካከለኛው ምስራቅ አገሮች ባላቸው ፍላጎትና ጥቅም አንጻር የብዙ ጥቅም የሚነካካበት ክፍል ነው የነበረ። ስለዚህ ያንን ታሪክ ያ ሁሉ የውጭና የውስጥ ፍላጎትና ብሶቶች በከፍተኛ ደረጃ ጫና አድርገውበታል። በአብዛኛው የዚህ ህዝብ ታሪክና የወደፊት እድልም ሲወሰን የቆየው በህዝቡ ተሳክቶ ሳይሆን እሱን እንወክላለን ብለው በሚናገሩት ሰዎች መሪነት በአብዛኛው የራሱ ፍላጎትና ጥቅም ወደ ሁለተኛ ደረጃ በወረደበት ሁኔታ ነው። እኔ መቼም ለመጀመሪያ ጊዜ ህዝቡ ታሪኩን ራሱ ጻፈ ያልኩ በቀደም ነው። ምክንያቱም አጋጣሚ አልተገኘም። እርግጥ በፌዴሬሽኑ ጊዜ የኤርትራ መማክርትና እንዲሁም አንዳንድ የዲሞክራሲ ተቋሞች ተጀምረው ነበረ። ነገር ግን አንደኛ ለፌዴሬሽን ያለው ግንዛቤ እንደዚያ ካለ ሀገርም ፌዴሬሽን ለመስራት ያለው ውሱን እድል፣ በንጉሱም ጫና ቅድም ፕሮፌሰር ገብሩ እንደተናገሩት በዚያ ምክንያት ያም ፌዴሬሽን እንዲሞትለት የሚፈልግ እንጂ ፌዴሬሽኑ ይጠቅመናል ብሎ የተከራከረለትም አልነበረም። በእውነቱ አብዛኛው ጥቃት የደረሰበት ፌዴሬሽኑ ቀዳማዊ ኃይለ ሥላሴ በተፈጠረው ቀዳዳ ነው የገቡ እንጂ ትልቁ ገዳይ እርምጃ የተወሰደው ከራሱ ከኤርትራ ኃይሎች ናቸው። ከሞተ በኋላ ነው አልቃሽ የበዛው እንጂ በመጀመሪያ ደረጃ ሁሉም እንዲቀበርለት የሚፈልግ ነበር። ቀዳማዊ ኃይለ ሥላሴም ያንን እንደ ራሳቸው ስልጣን ተቀናቃኝ አድርገው ይመለከቱት ስለነበረ በጉጉት ነው ይጠብቁ የነበረ ያንን ቀን። እውነትም ወዳጁ ሲጠፋ እሳቸው መጨረሻ ስርዓተ ቀብሩን ፈጸሙት። ያው ከዚያ በኋላ የመጣው ታሪክ ይሄ ነው። ከዚያ በኋላ እንግዲህ እናውቅልሃለን የሚሉ በአብዛኛው በግራ ክምት በማርክሲስት ሌኒኒስት ሪዮት የታነጹ መሪዎች ናቸው ወይም ደግሞ የባዲስት ፓርቲ ደጋፊዎች ናቸው እንግዲህ የህዝቡ ምሶት ዘን ወጣን ያሉት። ስለዚህ ህዝቡ በእውነቱ እውነተኛ ታሪኩን ተገንዝቦ እውነተኛ ጥቅሙን በመድረክ ላይ ለመግለጽ ሁኔታዎችንም እሱ በሚፈልገው መንገድ በፍላጎቱ ለመምራት ያለው እድል በጣም ውሱን ነበረ። አሁን እንግዲህ በአጋጣሚዎች ምክንያት በቀደም ህዝብ እንደዚህ ያለ መድረክ ሲያገኝ ምን እንደሚመኝ አይተናል። ያ እጅግ በጣም አክራሪ የሆኑ ድርጅቶች የሰጡት አይነት አመራር ከዚህ በፊት በታሪካችን አይተን የማናውቀውን መቀያየም፣ አይተን የማናውቀውን ጭካኔ ነው። መቼም ከልቤ እጅግ በጣም ያዘንኩበት ወቅት ቢኖር ኤርትራውያን የአይናችሁ ቀለም አላማረንም ብለን ልናባረራችሁም እንችላለን ተብለው ከኢትዮጵያ ሲባረሩ ነው። በመቼም ጊዜ እንዲህ ያለ ነገር በማንኛውም ኃይል እንደማይፈጸም እርግጠኛ ነኝ።
መልካም፣ ለሁለቱም የሚበጅ ሁኔታ ስፍራውን ይይዛል ብለዋል ፕሮፌሰር ሹመት። የቀደሙ ታሪካዊ ያሏቸው ስህተቶችም እንደማይደገሙ ያሉትን ተስፋ ገልጠዋል። ከታሪክ መማር ግድ ነው ያሉት ፕሮፌሰር ገብሩ በአጋጣሚ ዛሬ መቅረብ ያልቻሉትን የታሪክ ምሁራን አካተን እንቀጥላለን። በሁለቱ ሀገሮችና ህዝቦች ግንኙነት፣ የፖለቲካና የምጣኔ ሀብት እንዲሁም ማህበራዊ ህይወት አይነተኛ የሚሰኙ ለውጦች ሊያመጣ የሚችለውን በኤርትራ የፖለቲካ ምህዳር ላይም ሊያሳድር የሚችለውን ጫና ጨምረን እንመለከታለን። በዛሬው ግን ይህንን ምጥን ውይይታችንን በዚሁ ልንቋጭ ነው። ፕሮፌሰር ገብሩ ታረቀኝ፣ ፕሮፌሰር ሹመት ሲሻኝ እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የማጠቃለያ ዜና እናሰማችሁ።
የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ ከፍተኛ ባለስልጣን በፕሬዝደንት ዶናልድ ትራምፕ ላይ ያላቸው የግል አመለካከት በሂለሪ ክሊንተን ኢሜይሎች ላይ የተደረገውን ምርመራ በመሩበት ወቅት ተጽዕኖ አላሳደረም ብለዋል። ረዳት የኤፍቢአይ ምክትል ዳይሬክተር ስትሮዝክ ለመጀመሪያ ጊዜ የምክር ቤት ኮሚቴ ፊት ቀርበው በሰጡት ቃል አቻምና የምርጫ ዘመቻ ይካሄድ በነበረበት ወቅት ከቀድሞ የመስሪያ ቤቱ ጠበቃ ሊሳ ፔጅ ጋር የተለዋወጥኳቸው መልእክቶች ትራምፕን የሚቃወሙ ክሊንተንን የሚደግፉ ቢሆንም በመርማሪነት ተግባራቸው ላይ ተጽዕኖ አልነበራቸውም ብለዋል።
አመሰግናለሁ። ለማጠቃለያው አንድ የዩናይትድ ስቴትስ ዶላር 27 ብር ከ30 ሳንቲም ነው ዛሬ ምንዛሬው በብሔራዊ ባንክ መረጃ መሰረት። ነገ አዲስ አበባ ላይ ዝናብ ይኖራል፣ ከፊል ፀሐያማም ትሆናለች። ከፍተኛ ሙቀቷ 20 ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ልክ የዛሬ 20 ዓመት ዛሬ ቀኑ እሁድ ነበር ፈረንሳይ ራሷ ባዘጋጀችው የዓለም ዋንጫ ሳን ዴኒስ በሚገኘው ስታዲየም ስታድ ዶ ፍራንስ ላይ ብራዚልን 3-0 ገርፋ ዋንጫውን እዚያው አስቀረች። ሰላም ክቡራትና ክቡራን አድማጮች፣ ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል።